የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት በ19 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ሰንደቅ ዓላማ ነው ባንዲራ የሚባለው? ቃሉስ ከየት የመጣ ነው?
ከቅርብ ጊዜ ድረስ ሰንደቅ ዓላማ ነበር የሚባለው። ሁለቱንም ጭምር ነው፣ ሰንደቁንም ምልክቱ ነው።
ባንዲራ ከጣሊያንኛ የመጣ ነው።
በቅደም ተከተል ያደመጣችኋቸው ፕሮፌሰር ጌታቸው ኃይሌና ፕሮፌሰር ኃይሌ ላሬቦ ናቸው ያወያዩናል። ኢህአፓ ከህቡ ትግል ወደ ግልጽና ሰላማዊ ትግል ሊገባ ወሰነ።
የመቀራረብ ፖለቲካ፣ የመወያየት ፖለቲካ፣ አብሮ የመስራት ፖለቲካ። ከዚህ በፊት ሚኤሶንና ኢህአፓ አብረው እንዲሰሩ ያደረግን ኃይሎች ነን። ኢዲዩና ኢህአፓ አብረው እንዲሰሩ አድርገናል። ኢድሃቅን ስንመሰርት
የድርጅቱን መሪ አቶ መርሻ ዮሴፍን አወያይተናል።
አቶ ቴድሮስ ልጅ ራስ መሻ ቴድሮስ ይባላሉ። ራስ መሻ ቴድሮስ ደጃዝማች ካሳ መሻን ይወልዳሉ። ደጃዝማች ካሳ መሻ እኔን መሸሻ ካሳን ይወልዳሉ።
የሲድ እውቅና ከሰጣቸው አምስቱ የቀድሞ የኢትዮጵያ ነገስታት መካከል የዳግማዊ አጼ ቴዎድሮስን ሽልማት የተቀበሉትም እርሳቸው ናቸው። እኒሁ አቶ መሸሻ ካሳ። ሌሎች በርካታ ዝግጅቶች አሉን ለዛሬ። እንደምን ሰነበታችሁ የተከበራችሁ አድማጮቻችን። ከፕሮዲውሰራችን ንጉሱ ታምሬ ጋር አዲሱ አበበ ዝግጅቶችን በቀደም ተከተል በማቅረብ ሳስተናግዳችሁ አመሻለሁ። ዛሬ የ2011 መስከረም ከጠባ 13ኛ ቀን ላይ ነን። አይደለም እንዴ ንጉሴ? ንጉሴ ዛሬ ሙሽራ ነው፣ ግን የራዲዮ መጽሔት ነገር ሆኖበት ከህዝብ ከድምተኞቹ መካከል ወጥቶ አየር ላይ ነው። እንኳን ደስ ያላቦ።
እንኳን አብሮ ደስ አለን አዲሱ። በጣም 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 ደስ ብሎኛል። ተባለ እንዴ እንዳልከው ተባለ 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 እና
አይደለም እንዴ? አዎ
አዳራሽ ወጥቼ ነው የማነጋግርህ።
ይቅርታ ከህዝብ መሀል ለየውህ። በነገራችን ላይ እንኳን ደስ ያለህ ለአንተም፣ ለሙሽራውም፣ ለወይዘሮ ሳባም። እንደው ባለፈው አንተ ሳባን ስታገባ ዘፍነህ ነበር አሉ። ዘንድሮስ ነሸጥ አደረግህ እንዴ በልጅ ሰርግ?
የዛሬ 28 ዓመት ዘፍኜ የነበረው ማሽላ ወገሬ አባቴ በ1926 ዓ.ም ሲያገቡ የዘፈኑት ነው። ዛሬ ደግሞ ልክ ይህ ዘፈን በተዘፈነ በ85 ዓመቱ ከ1926 ጀምሮ ማለት ነው። እንደው ማችላ ወገሬ ዝማም ልጅ ሙሽሬ ብዬ አስነካሁት እንጂ
ጥሩ ነው። ምን ይልክን አስነስተኸዋል። እንኳን ደስ ያለህ ብለናሃል። እኛ ከወዲሁ መልካም በዓል ይሁንልህ። በኋላ ለዝግጅት ትመለሳለህ።
እንኳን ደስ አለ ንጉሴ። እንኳን ደስ አለ ብያለሁ እኔም።
ንጉሱም እንዲሁ እንኳን ደስ ያለ ሰላምታ አቅርቦልሃል።
በጣም አመሰግናለሁ። ሌሎቻችሁንም ሁሉ በጣም እግዚአብሔር ይስጥልኝ። መልካም የመስቀል በዓል እንዲሆንልኝ ደግሞ እኔ በድጋሚ ለብቻ እመኛለሁ። ለእናንተም ሁሉ መልካም በዓል ይሆንልን። በነገራችን ላይ ቅድም ያነሳኸው የሰንደቅ ዓላማው ጉዳይ በጣም 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 ጥሩ ነው። እኔም ራሴ ስለ ሰንደቅ ዓላማ አንድ ዜማ የኢትዮጵያን ባንዲራ ለሚወዱ ሁሉ ደርሼው በልዩ ልዩ ምክንያት ለሕዝብ ሳይቀርብ የቀረ ስላለ የሚቀጥለው ሳምንት የሰንደቅ ዓላማ ቀን ይሆናል ብዬ ተስፋ አደርጋለሁ እና እንደው በሱ ጉዳይ ላይ ደግሞ እንድታስብበት እፈልጋለሁ። አዲሱ
ጥሩ ነዋ። ሰኔና ሰኞ ይልሃል። እንደዚህ ነው እንግዲህ ዛሬ 15 ቀን የአንተን ዜማ እናጫውታለን። ለአሁኑ መልካም በዓል በድጋሜ። አድማጮች እንግዲህ ወደ ዜናው እንሄዳለን። ንጉሴ በኋላ ይመለሳል።
ንጉሴ አክሊሉ እንዲሁም ምኒልክ ንጉሴ፣ በእኔም በኩል እንኳን ደስ አላችሁ፣ መልካም ጋብቻ ይሁን። ክቡራትና ክቡራን አድማጮች ጤና ይስጥልን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በስቱዲዮ ጀስቲን ትዋይት የቴክኒክ መሳሪያዎች ላይ ይገኛል። ኢትዮጵያ በአሁኑ ወቅት ወሳኝ የሆነ የለውጥ ሂደት መጀመሯንና በርካታ የበጎ ፈቃድ ሰዎችን እንደምትፈልግ ታዋቂው ምሁርና የሰብአዊ መብቶች ተሟጋች ፕሮፌሰር መስፍን ወልደ ማርያም አሳስበዋል። እያንዳንዱ ሀገር ወዳድ ዜጋም ለተጀመረው ለውጥ ድጋፍ እንዲያደርግ ጠይቀዋል። ፕሮፌሰሩ ይህንን መልእክት ያስተላለፉት ለመብቶች ተሟጋቹና በግብረሰናይ ለሚታወቀው ለአቶ ኦባንግ ሜቶ አቀባበል በተዘጋጀ ስነ ስርዓት ላይ ነበር። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
ትናንት ከቀትር በኋላ በጊዮን ሆቴል ለውጡን እናግዝ፣ ለመግባባት እንነጋገር በሚል ርዕስ ፕሮፌሰር መስፍን ለማርያም ባደረጉት አጭር ንግግር ኢትዮጵያ ዛሬ ያለችበት ሁኔታ ሁለት አማራጭ ግቦችን በጉልህ አስቀምጠው ነበር ያሳዩት። ሁለቱም የሚታዩ የጉዞ መዳረሻ ናቸው ያሏቸው ገደልና ተራራ እንደሚመስሉ አሳይተው፣ አማራጮቹም ሁሉም ተያይዞ ገደል መግባት ወይንም ሁሉም ተያይዞ ወደ ተራራው መውጣት ነው ብለዋል። ወደ ተራራው መውጣት የጀመሩት ይህን ለውጥ የሚመሩት አቶ ለማ መገርሳና ዶክተር አብይ አህመድ እንዲሁም ከነሱ ጋር የቆሙት ብዙ ሰዎች መሆናቸውንም ገና የለውጡ ምልክት ብልጭ እንዳለ በፌስቡክ መግለጻቸውን ያስታወሱት ፕሮፌሰር መስፍን ለኢትዮጵያ የለውጥ ጉዞ መቃናት ኢትዮጵያ ልዩ ሰዎችን ትፈልጋለች ብለዋል።
ኢትዮጵያ ልዩ ሰዎች ትፈልጋለች፣ በብዛት ትፈልጋለች። አሁን አንዳንድ ልዩ ሰዎችን እያወጣች ነው። ለማ መገርሳን ትፈልጋለች፣ አብይ አህመድን ትፈልጋለች። ከነሱ ጋር የቆሙትን ሁሉ የበጎ ፈቃድ ሰዎች ይቺ ሀገር ትፈልጋለች። ዛሬ ነው የኢትዮጵያዊነት ወኔን ማሳያ ጊዜ ነው። ዛሬ ነው እነዚህን ሰዎች በመደገፍ የኢትዮጵያን ጠላቶች ማሸነፍ የሚቻለው። ዛሬ ነው ከትንሽነት ወደ ትልቅነት መራመድ የምንችለው። ዛሬ ነው ካለመግባባት ወደ መግባባት የምንደርሰው።
ኢትዮጵያውያን ሁሉ ለዚህ ለውጥ የየአቅማቸውን እንዲያወጡም ጥሪያቸውን አሰምተዋል። ይህ የውይይት መድረክ የተዘጋጀው ለአዲሲቱ ኢትዮጵያ የጋራ ንቅናቄ ድርጅት መስራች የሆኑትን አቶ ኦባንግ ሜቶን እንኳን ደህና መጡ ለማለት ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሰግናለሁ ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በጀልባ መገልበጥ 224 ሰዎቿን ያጣችው ታንዛኒያ ዛሬ ብሔራዊ የሐዘን ቀን አውጃ ውላለች። ኤምቪ ኔሬሬ የሚል መጠሪያ ያላት ጀልባ ሙሉ የማሳፈር አቅሟ 100 ሰው ሆኖ ሳለ 300 ሰው አሳፍራ የነበረ ሲሆን ወደምትጠጋበት የኡካራ ደሴት ቡይሲያ ቀበሌ የባህር ዳርቻ ልትደርስ 50 ሜትር ያህል ሲቀራት ነበር የተገለበጠችው። መንገደኞቹ የተሳፈሩት በቀበሌዋ ለሚቆመው የሐሙስ ገበያ ለመድረስ ሲሆን የጀልባይቱ ቀዛፊ ወደ ወደቡ ለመድረስ ጀልባይቱ ስትጠጋ ድንገት በማዞሩ ምክንያት ተሳፋሪዎቿ ወደ አንድ ወገን ተገፍትረው ሲጠራቀሙ ሚዛኗን በማጣቷ ነው የተገለበጠችውና ተሳፋሪዎቿ ሁሉ በቀዝቃዛው የባህር ውሃ ውስጥ የገቡት። በአደጋው ለሞቱት ጸሎትና ሽኝት ለማድረግ ዛሬ በቀበሌቱ በተካሄደው ስነ ስርዓት ላይ የሀገሪቱ ጠቅላይ ሚኒስትር ቃሲም ማጃሊዋ ተገኝተዋል። የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ከነገ በስቲያ ማክሰኞ ኒውዮርክ ላይ ይከፈታል። ለአንድ ሳምንት በሚቆየው በዚህ ጉባኤ ላይ የመንግስታቱ ድርጅት 193 አባል ሀገሮች ርዕሳነ ብሔር፣ መራህያነ መንግስትና የየመንግስቶቻቸው ተወካይ የሆኑ ከፍተኛ ባለስልጣናት የሚናገሩ ሲሆን ለዚህ ዓመት የተያዘ ወይም የተቆረጠ ይህ ነው የሚባል የመነጋገሪያ አጀንዳ ስለመኖሩ እስካሁን አልተገለጸም። ይሁን እንጂ መሪዎቹ የየሀገሮቻቸውና የየአካባቢያቸውን አንገብጋቢ የሚሏቸውን ጉዳዮች የሚያቀርቡ ሲሆን ንግግሮቻቸውን በ15 ደቂቃ እንዲገድቡ ተጠይቀዋል። የዩናይትድ ስቴትስ ፕሬዚደንት በመክፈቻው ዕለት ከነገ በስቲያ ሁለተኛው ተናጋሪ ሲሆኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዋሽንግተን ጊዜ የፊታችን አርብ ተሲያት፣ በኢትዮጵያ ጊዜ አርብ ለቅዳሜ አጥቢያ ሌሊት መሆኑ ነው ንግግር እንደሚያደርጉ በመርሃ ግብሩ ተይዟል። የጠቅላይ ሚኒስትሩ ሙሉ ንግግር በፌስቡክ ገጻችን ከመንግስታቱ ድርጅት ጠቅላላ ጉባኤ የምናስተላልፍ ሲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከቪኦኤ የቀረበለትን ግብዣ ከተቀበለ በሳተላይት ግንኙነት በመላ ዓለም ላሉ ተመልካቾቹና አድማጮቹ ያለ ክፍያ የጠራ ስርጭት ለማድረግ ዝግጁ መሆኑን ቪኦኤ አስታውቋል። የአሜሪካ ድምፅ ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ዋሽንግተን ዲሲ ላይ ያደረጉትንም ንግግር ከኢትዮጵያ ቴሌቪዥን ጋር በመተባበር በነጻ በቀጥታና በጥራት እንዲደርስ ማድረጉ ይታወሳል። 25 ሰው ለተገደለበትና ወደ 70 የሚሆን ሰው ለቆሰለበት ደቡብ ምዕራብ ኢራን ውስጥ ይካሄድ በነበረው ወታደራዊ ሰልፍ ላይ ለተከፈተ ተኩስ ተጠያቂዎቹ ዩናይትድ ስቴትስና የፋርስ ባህረ ሰላጤ አረብ ሸሪኮቿ ናቸው ስትል ቴህራን ዛሬ ክስ አሰምታለች። ኢራን ውስጥ ሰሞኑን የተፈጸመውን ጥቃት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አውግዘው ሀገሪቱ ውስጥ እየታየ ላለው አለመረጋጋት መሪዎቿ ምክንያቱን የራሳቸው ደጋፊዎችና መሰረት ላይ መፈተሽ አለባት ብለዋል። የዩናይትድ ስቴትስ ከቻይና ጋር በመትገባበት ማንኛውም የንግድ ጦርነት ባሸናፊነት ትወጣለች ሲሉ የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ዛሬ አመልክተዋል። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ የሁለተኛ ደረጃ ተማሪዎች ሳለ ነው ሲባዊ ጥቃት ፈጽመውብኛል ሲሉ የከሰሱት ዶክተር ክሪስቲን ብሌሲ ፎርድ በሕግ መወሰኛ ምክር ቤቱ ፊት የፊታችን ሐሙስ ቀርበው እማኝነት ሊሰጡ የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። የዌስት ባንክ ቀበሌ የሆነችው ኻን አልአህማር ነዋሪዎች እስከፊታችን መስከረም 21 የሰሯቸውን ቤቶች እንዲያፈርሱ እስራኤል ማስጠንቀቂያ ሰጥታለች። ነዋሪዎቹ ግን አንለቅም ምን እንደሚመጣ እናያለን ብለዋል። ኤድ አቡ ኻሚስ ናቸው የቀበሌቱ ቃል አቀባይ ይህን ያሉት። ወደ አዲሱ ለመልሳችሁ ለቀሪው ዝግጅት
የራዲዮ መጽሔት የመጀመሪያ ቅንብር ግጥም ነው። እንደሚታወቀው ለሳምንቷ ምርጥ ግጥም እንላታለን።
ያገሬ ምስጥ ይላሰኝ እጣ እንደ ሰበዝ መዞ ካፈር ቀሽ ከነጠለኝ አየር ሽን ከትንፋሴ ገጥቶ ከባዳም ቤት ካዋለኝ ስደት ከጉያሽ መንጥሎ ገጽሽን ካይኔ ከነሳኝ ፊትሽ ፊቴን ከረሳኝ አምላክ በሞቴ ያስታውሰኝ ከመስክ ጨፍሽ ያንተርሰኝ ከጥቁር አፈርሽ ያውለኝ የባዕድ ምስጥ አይብላኝ ኖሬ ያላቀፍኩት ምድርሽ ስረታ በልቡ ይቀፈኝ ባልጠቅምም አይጠየፈኝ አምላክ በጸጋው ይዋሰኝ በሞት ግባቴ ይካሰኝ ያገሬ ምስጥ ይላሰኝ።
ያገሬ ምስጥ ይላሰኝ የገጣሚ ተዋናይና የደራሲ ተመስገን አፈወርቅ የግጥም መድበል ውስጥ ያገኘናት በርዕሱ የተጠቀሰችዋን ነው ያሰማሁት። አዲስ አመት ከገባ ቀናት ቢቆጠሩም የዛሬው የራዲዮ መጽሔት ዝግጅት ለ2011 የመጀመሪያ መሰናዶ መሆኑን ማስገንዘብ እንወዳለን። ያንን ካልን በኋላ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ የሚለውን የመልካም ምኞት መግለጫችንን እየው አበባዬ መስከረም ጠባይ በሚለው ዜማ አጅበን ስናበቃ ወደ ቀዳሚው ዝግጅት እንዘልቃለን። ዘመን ለወጥ ነው ዲ ዘመን ተቶ አበባ መስከረም ጠባይ አበባ መስከረም ጠባይ ድምብልም ላሚ ሞበ ወየው ለቶ አበባ መስከረም ጠባይ አበባ መስከረም ጠባይ ድምብልም ይመስገንልን ለዚህ አበቃን እናመሰግናለን ድምጻውያኑን። ቀዳሚው የራዲዮ መጽሔት የምሽቱ ዝግጅት ነው።
ስሜ በላይነህ ንጋቱ ዘለቀ ነው። የገድል ስሜ መርሻ ዮሴፍ ነው። ኢህአፓ ሊቀመንበር ነኝ።
ኢያፓ ከ46 ዓመት የህቡ ትግል በኋላ በሚል ርዕስ የወጣው መግለጫ ከእናንተ ጋር ነው ማለት ነው አይደለም?
ትክክል።
ኢያፓ በሚለው ስም አቶ መርሻ እንደሚያቆት የሚንቀሳቀሱ ኃይሎች አሉ። ይሄ እርሶ የሚመሩት ኢያፓ ራሱን ከሌሎቹ የሚለይበት አለ?
ኢያፓ ነው በስያሜ ደረጃ መኖራቸውን አልክድም። በተለይ አሜሪካ ተመዝግበው የሚንቀሳቀሱ እና አሉ ለማለት
ኢያፓ ሲባል ሁለታቸውንም ሰው ሊያስብ ይችላልና እንዴት ነው መተለዩት ለማለት ነው።
ፕሮግራም ደረጃ አንድ ነን። በፖለቲካችን ደረጃ እኛ አሁን ሰላማዊ ትግል ለማድረግ ወስነን ከወገናችን ጋር አብረን ለማትግሉን ለመቀላቀል እየገባን ነው።
ውጪ ነበራችሁ 46 አመት ሙሉ ማለት ነው?
ውጪ የነበሩ ይኖራሉ። እኔ ግን ሀገር ውስጥ ጎንደርና ጎጃም መንቀሳቀስ ነበር ብዙ አመታት።
ለርሶ ነው 46 አመት እንግዲህ የሆነው ማለት ነው?
አዎ።
እሺ። ሌላው የኢያፓ ክፍል አለ።
17ቱን አመት
እሺ
የትግል ትግል ጀምር እያካሄደ እየታገለ የነበረ ድርጅት።
አቶ መርሻ እንደው ኢያፓ ሲባል በግልጽ እንነጋገርና ኢያፓ ሲባል አለ እንዴ የሚል ነገር አለ? አለ እንዴ የለም እንዴ ትተን ይሄ ኢያፓ ስሙ ባለመታደል ወይም በመታደል ይሁን አሉታዊ እንትን እንዳለው ግልጽ ነው። አንክድም። አንዳንድ ሰው አእምሮ ውስጥ ይሄ አለ። እውነት ነው አይደለም? አይደለም ነገሩ። ያንን ያለውን አሉታዊ ግምት በኢያፓ ላይ ያለውን አስተሳሰብ ለመቀየር ምን ያህል ዝግጅት አላችሁ? የተወሰነም ቢሆን ለማለት ነው። እሱ ላይ ራስንም ግልጽ ማለት ነው።
በበቂ ተዘጋጅተናል። በበቂ ተዘጋጅተናል። በከፊል በተወሰነ ደረጃ የተወሰኑ ሰዎች እንደዛ የሚሉ አሉ።
አዎ፣ እኔም አንዳንድ ሰዎች
ነው ያልኩት። ደርግ 17 አዎ፣ ላብራራልሽ። ደርግ 17 ዓመት ዋሽቷል እኛን እየከሰሰ 27 ዓመት ህወሓት ዋሽቷል እኛን እየከሰሰ እነዚህን ነገሮች ለማስተባበል ኢያፓ ጊዜ አላገኘም፣ ሁኔታ አልተመቻቸለትም። ያ ሐሰት ሲደጋገም እውነት መስሏል። እውነታው ይሄ አይደለም። ማንን ለህዝቡ አሁን እኛ እውነታውን ነው የምንነግረው። በጎ የሰራነውን አላማችንን ትግላችንን በደንብ እናሳውቃለን። ለምን እንደታገል ምን ጥያቄ እንዳነሳን የከፈልነውን መስዋዕትነት እናሳውቃለን። ከዛ ደግሞ የተሳሳትንባቸው ሰቶች የሰራናቸው ነገሮች ደግሞ እነዛንም በመልኩ እምነተኛ ጥያቄዎቻችንን እናቀርባለን፣ እንገልጻለን። ከህዝቡ ደግሞ የማይሳሳት የማይሰራ ብቻ ነውና ስንሰራ የተሳሳትነውን ይቅርታ እንጠይቅበታለን። ጥያቄዎችን በየመድረኮቹ ጥያቄ ያላቸውን በጥሞና አዳምጠን በስርዓት እንመልሳለን። ተገቢ መልሶችም አሉን። እውነትና ውሸቱም ጠርቶ እንዲታይ እናደርጋለን።
እሺ። ዶክተር አብይ የሰላም ጥሪ ካደረጉ ቆይቷል፣ አንድ አራት ወራት አልፏል። ከእናንተ ቀድሞ የገቡ የፖለቲካ ድርጅቶች ፓርቲዎች አሉ። እናንተ አሁን ነው የወሰናችሁት። ምናልባት ይሄን ፕሮግራም አየር ላይ ስናወል እናንተ አዲስ አበባ ገብታችኋል። ባለፈው አርብ ተነሳችሁ፣ ቅዳሜ ትላንት እንደገባችሁ ገምታለሁ። ለምን አሁን ወሰናችሁ? ቆያችሁ ወይስ ትክክለኛ ጊዜ ነው?
አይ ከወሰንን ቆይተናል። ቅድመ ዝግጅት እያደረግን ነበር፣ በሀገር ውስጥም በውጭም። በውስጥ አባሎቻችን በይፋ መንቀሳቀስ ጀምረዋል። በህጋዊ መንገድ በይፋ መንቀሳቀስ ሁኔታው ስለፈቀደ ጀምረናል።
ጊዜው ነው ማለት ነው።
ይህንንም የእኛንም አቀባበል የሚያዘጋጁ ጓዶች አሉ አዲስ አበባ ውስጥ፣ ሌላም ቦታ፣ በተለያዩ ቦታዎች ከገባን በኋላም በተለያዩ ቦታዎች በመድረኮች ከህዝብ ጋር እንወያያለን።
በዛው
ወስተን ቆይተናል፣ ግን ዝግጅት ያደረግን ነው የቆየነው።
በዛውን ቀጥላው አሁን ጀምረውታል። ኢትዮጵያ ተገባችሁ በኋላ ምን እቅዳላችሁ? ምን ልታረጉ ወስናችኋል? ወዴት ወዴት አካባቢ ለመዛወር አስባችኋል የሚለውን ጥያቄ ነበረኝና ስለጀመሩት በዛው ይቀጥሉስ። የአዲስ አበባ የኢትዮጵያ ፕሮግራሞች
በመጀመሪያ ያው እንደገባን መገናኛ ብዙሃን ጋራ ያው የሐሳብ ልውውጦች፣ ቃለ መጠይቆችም አንዳንድ መግለጫዎችም ይሰጣሉ። ከዛ በኋላ በተናጠልም በቡድንም ሆኖ በዛ በትግሉ ውስጥ ከኛ ጋር ተሰልፈው የአካልን የስነ ልቦናም ጉዳት የደረሰባቸውን ልናገኝ የምንችላቸውን ሁሉ እናገኛለን፣ እናወያያለን፣ እናጽናናለን። ከዛ ደግሞ ሊደራጅና ሊሰባሰብ የሚችለው ደግሞ ከቀድሞ አባል ውስጥ ያልተዳከመው መንፈሱም ያልተዳከመው በሌላ ሁኔታም ያልተረታውን ወገን አሰባስበን እንደገና ኢያፓ በእግሩ እንዲቆም እናደርጋለን። ወጣቱንም ከስህተቶቹም የሚማረውን ለወጣቱም በመግለጽ ከድክመት ስህተቶቹ ከጥሩ ጎኖችም ሊማር የሚችለውን በማሳየት ከወጣቶቹም ጋራ ከሰፊ ትልቅ ትኩረት ሰጥተን እንነጋገራለን መድረኮችን እንፈጥራለን ብለን እቅዳል።
መልካም ነው አቶ መርሻ፣ በጣም ነው የማመሰግነው። እንደው በመጨረሻ ባለፈው እንደሚያውቁት ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መጥተው ነበረ። እርስዎ ያን ጊዜ እዚህ ኑሮ አይኖሩ አላውቅም፣ ግን እርስዎንም ሆነ እንደው በአመራር ደረጃ የኢህአፓን አባላት ወይም አመራሩን አግኝተው ይሆን? ከተገናኙስ ምን ተነጋግራችሁ ይሆን?
በተወሰነ ደረጃ ውጪ ያለውን የፖለቲካ ድርጅቶች ያው አንድ መድረክ ላይ አግኝተውናል። ሁሉም እድል አግኝቶ ባይናገርም እንግዲህ ትንሽ ለመነጋገር ወይም ለማባቢ ሀሳብ ለመግለጽ ተችሏል። ግን አጥጋቢ ነበር፣ በቂ ነበር አልልም። ሰውየውም በጣም ትልቅ ሩጫ ላይ ብዙ እንቅስቃሴ እያደረጉ ስለነበረ ሰፊ ጊዜ አልሰጡንም ብለን አናማረርም። ግን ወደፊት እንነጋገራለን የሚል ተስፋ ሰጥተውናል።
መልካም ነው።
እና ስንገባ ያንን እንግዲህ ማድረግ እንፈልጋለን። ቢሮአቸውን ኮንታክት አድርገናይተን እንጠይቃለን።
ይቅናችሁ። በጣም አመሰግናለሁ አቶ ወርሻ።
አሜን። በስራልቱ በዝግ ይበል የናና ሰላም ትራይናከለ Salam ya kersou ya kersou ndou ya kersou Salam ya kersou ya kersou ndou ya kersou Mande man kebe ka ya kersou Abro yemi kursou Ndou kamerin kamerin Ndou kamerin Ndou kamerin kamerin Ndou yemerin Ndikam rifinan kamerin Wadar sunur
በእንግሊዝኛው ምህጻረ ቃል ሲድ ይባላል። ወደ አማርኛ ሲመለስ ማህበረ ግዩራን ዘራ ኢትዮጵያ ከአራት ወራት በፊት 26ኛውን ዓመታዊ ሽልማት አሰጣጥ ፕሮግራሙን ሲያካሂድ አምስቱን የቀድሞ የኢትዮጵያ ነገሥታት ዘ ማግኒፊሰንት 5 ብሏቸዋል። ዳግማዊ አጼ ቴዎድሮስን፣ አጼ ዮሐንስ አራተኛን፣ ዳግማዊ አጼ ምኒልክን፣ ንግሥተ ነገሥታት ዘውዲቱን እናም ቀዳማዊ አጼ ኃይለ ሥላሴን ሸልሟል። እውቅና ሰጥቷል። የአጼ ቴዎድሮስን ሽልማት አንድ የቤተሰብ አባል ናቸው የተቀበሉት። መሸሻ ካሳ ይባላሉ። ካሳ የሚለው ስም ከዛ ጋር የተያዘ ነው። ምንድን ነው እርሶ ለአጼ ቴዎድሮስ?
ከዛ ጋር የተያዘ ነው። የአጼ ቴዎድሮስ ልጅ ራስ መሸሻ ቴዎድሮስ ይባላሉ። ራስ መሸሻ ቴዎድሮስ ደጃዝማች ካሳ መሸሻን ይወልዳሉ። ደጃዝማች ካሳ መሸሻ እኔን መሸሻ ካሳን ይወልዳሉ። ይሄ ነው ዝርያው።
ስሙን በሙሉ ነው የወሰዱት እርሶ? ሌላ ስም አልተሰጠውትም ማለት ነው?
ተጨመረልኝ። አዎ እንግዲህ የአያቴን ስም አባቴ ደገሙና አባታቸውን ለማስታወስ እኔን በአባታቸው ስም ጠሩኝ።
እንዴት ነበር? እስቲ ያኔ ስለ አጼ ቴዎድሮስ እንግዲህ ታሪክም ይነገራል። ስለሳቸው ታሪኩን የነገሩት
ማሞ ሙጬ ናቸው።
ፕሮፌሰር ማሞ ሙጬ ነበሩ።
እሳቸው ማቀርበዋል። እኔም የተወሰነ ነገር ተናግሬያለሁ።
እስቲ የዘር ግንዶ እንዴት ነው? አሁን የአጼ ቴዎድሮስ የልጅ ልጅ ነኝ ሲሉ እስቲ ቴዎድሮስ ከሌን ከሌን የሚለውን ትንሽ ዘርዘር ያርጉ።
አጼ ቴዎድሮስ ሲጀመር አምስት ልጆች ነው የነበሯቸው። ራስ መሻ ቴዎድሮስ፣ ወይዘሮ አልጣሽ ቴዎድሮስ፣ ቀኝ አዝማች ኃይሉ ቴዎድሮስ፣ ቀኝ አዝማች ማን ቴዎድሮስ፣ ልዑል አለማየሁ ቴዎድሮስ ናቸው። ከነዚህ ውስጥ የራስ መሻ ቴዎድሮስ በኩል ነው እኔ ያለሁት። ራስ መሻ ቴዎድሮስ ደጃዝማች ካሳ መሸሻ ይወልዳሉ። ደጃዝማች ካሳ መሸሻ እኔን መሸሻ ካሳ ይወልዳሉ። ዝርያዬ ይሄ ነው።
አሁን በህይወት ያላችሁ ስንት ናችሁ አቶ መሸሻ?
ከዚሁ ከደጃዝማች ካሳ ልጆች አራት ነን። አሁን ለጊዜ ያለ ነው።
እንዴት ትገናኛላችሁ?
እንገናኛለን። አዎ፣
እዚህ አካባቢ ነው የምትኖሩት? ዋሽንግተን? እርሷ ዋሽንግተን ነው ያሉት?
ሜሪላንድ አካባቢ ነው የምኖረው። ሌሎቹ ደግሞ ኢትዮጵያ፣ አንዱ ጀርመን ነው የሚኖረው።
ለበዓሉ ከኢትዮጵያ የመጡ የሉም?
አሁን ለጊዜ የመጡ ሰዎች የሉም። ሲዲ ጥሪ ወረቀት አድርሷቸዋል። ወይዘሮ አበበች ካሳ፣ አቶ አያሌውን እና አቶ ዮሐንስ ካሳን ቦታው እንዲገኝ ጥሪ፣ ግን ያው በኤምባሲ በኩል ያለው ፕሮሰስ ሊያልቅላቸው ባለመቻሉ እና ሰዓቱም አጭር በመሆኑ በቦታው አልተገኙም። በቦታው እኔ ብቻ ነው የተገኘሁት።
እንደው እንደሚያስታውሱት እንግዲህ ሲድ በየዓመቱ እውቅና የሚሰጣቸውን ሰዎች ታሪካቸውን የምንችለውንም እያቀረብን እንዲህ እናዋያለን። የዘንድሮው አራት ወር ቢያልፈውም ታሪኩ ምንጊዜም ለአድማጭ ሊቀርብ ይችላል። ምንም ችግር የለውም። ጊዜ ያለፈበት የሚባል ነገር አይደለምና ለዚህ ነው ዛሬ ያቀረብነውት። እንዴት ነበር ግን የበዓሉ ስሜት? እርሶ ለዚህ ውይይት ቀጠሮ ሰወስድ እንደው ሲድ ላደረገው ነገር እግረ መንገዴን ለማመስገንም ነው እንጂ ብዙ ነገር የታወቀ ነው ብለውኛል። አዎ የታወቀ ነው። ግን ምን ስሜት ፈጠረቦ በዛን ዕለት እዛ ቦታ ዳግማዊ አጼ ቴዎድሮስን ተወክለው ሲገኙ?
እጅግ በጣም ደስተኛ ነኝ። ማለትም አጼ ቴዎድሮስ ከሞቱ በመቶ ሀምሳ ዓመታቸው የሚዘክር ድርጅት መገኘቱ፣ አጼ ቴዎድሮስ የተረሱ መንግስት ናቸው እና አስታውሰው ለዚህ ቦታን ተገኝተን የእሳቸውን ሽልማት በማገኝበት ጊዜ የተሰማኝ ደስታ ከፍተኛ ስሜት የሚሰጥ ነው እና ማህበረ ጌበራን ዘርዓ ኢትዮጵያ በእንግሊዝኛው አጠራር ሲድ ይህንን ፕሮግራም በማዘጋጀት ቀድሞ ነገስታትን በመዘከር ጊዜያቸውና ገንዘባቸውን መስዋዕት በማድረግ ላዘጋጁት የቦርዱ አባላትና የማህበረ ጌበራን ዘርዓ ኢትዮጵያ አባሎች በአጼ ቴዎድሮስ ቤተሰቦችና ደጋፊዎች ስም አክብሮቴን እና ምስጋና የላቀ መሆኑን ልገልጽ እወዳለሁ በቅድሚያ። በመቀጠል እንግዲህ አጼ ቴዎድሮስ ለሀገር የሞቱ ሀገራቸውን አንድ ለማድረግ ኑሯቸውን ከሀገራቸው ጋር በማቆራኘት ብቻ ህይወታቸው መስዋዕትነት የከፈሉ ታላቅ መሪ እንደነበሩ እኔ መሆንኩ ማንኛውም የኢትዮጵያ ህዝብ የሚገነዘበውና የሚያውቀው ታሪክ ነው። ሆኖም ግን እንደድል ሆኖ ከዛ በኋላ በነበሩ መንግስታት ምንም አይነት ድጋፍና ስማቸውም እንዲገን ባለመፈለጉ ተደብቆ የቆየ ነው። ተደብቆ ቢቆይም ብዙ ሰዎች፣ ብዙ ጋዜጠኞች፣ ብዙ የመድረክ ሰዎች ቴዎድሮስን በቲያትር በመጽሐፍ በብዙ ነገር ገልጸዋቸዋል። ቴዎድሮስ እንዲያውም በተለይ አሁን ሀገራችን ባለችበት ጊዜ የአንድነት አርማና የአንድነት ምልክት ሆነው በየሰልፉ ላይ የሚነሱ ፎቶግራፋቸው የሚለጠፍ ፍቅር ያላቸው መሪ እንደነበሩ የተገለጸበት ጊዜ ከመቼውም በበለጠ በዚሁ አሁን በያዝነው አመት ነው። ይህም እጅግ በጣም ያስደስታል። አንድ ሰው በሰራው ስራ በመቶ ሀምሳኛው አመት ላይ ታውሶ ምስጋና በህዝብ ዘንድ ማግኘት ከመቼውም ጊዜ በበለጠ የሚያኮራ ነው።
እንደው አቶ መሸሻ የአጼ ቴዎድሮስ ዝርያ ስለሆኑ አንዳንድ ነገር ከአጼ ቴዎድሮስ እርሶ በግሎ የወረሱት ባህሪ ወይም ከቤተሰቡ ከዛ የዘር ግንድ የወረሱት ባህሪ ያለ ይመስሎታል?
የወረስነው ባህሪ ከቤተሰቡ ምናልባት እሳቸውን ትህትና ነው። ለሰው መልካም ነገር ማሰብ ነው። እንግዲህ አልፎ አልፎ ደግሞ የልጅ ልጆች ኃይለኝነቱን ጨምረው የሚታዩ ይኖራሉ።
አዎ፣ እንደ እሱ ላነሳ ነበር። ትህትና ቢሉ ትህትና እና ኃይለኝነት የተለያየ ነው። በእርግጥ ኃይለኛ ሰው ትሁት ሊሆን ይችላል።
ሩሩ ነበሩ ይባላል። አጼ ቴዎድሮስ በጣም ሩሩ ነበሩ ይባላል። ከሩሩነታቸው ከመነጨ ጤናው ወደ ኃይል የሚያዘነብሉት የሚሉ ብዙ እንትኖች አሉ፣ አፈ ታሪኮች አሉ።
ትህትናንና ኃይለኝነትን ወርሻለሁ ነው የሚሉኝ።
ሁለቱም እንደየመልኩ ይነበባል።
እውነት ነው፣ እውነት ነው።
እንደየመልኩ ይነበባል ነው።
ሌላው አቶ መሸሻ ስለ አጼ ቴዎድሮስ እንደው በብዛት ያልሰማ ነው ምናልባት የተቀበሩበት ቦታ ራሳቸውን እንደገደሉ ነው ታሪክ የምናነበው። የት ተቀበሩ? የቀብሩስ ቦታ ይታወቃል? እናንተስ ቤተዘመዶች ያን ቦታ ለማየት እድል አግኝታችኋል ወይ?
አጼ ቴዎድሮስን መቃብር የኔ አያት ራስ መሻ ቴዎድሮስ አጼ ቴዎድሮስ መጀመሪያ በመቅደላ መድኃኔዓለም ቤተክርስቲያን ነው አስከሬናቸው ያረፈው፣ በሞቱበት መቅደላ። በኋላም ትልቁ ልጃቸው ራስ መሻ ቴዎድሮስ ሀገራቸውን ህዝብ ከጎንደር በማሰባሰብ አጼ ቴዎድሮስን አጽም ከነበረበት ከመቅደላ መድኃኔዓለም ቤተክርስቲያን በማውጣት ከብዙ ቀን ጉዞ በኋላ መጀመሪያ ከተማሩበት ሀገራቸው ጎርጎራ ቸንከር ተክለ ሃይማኖት ላይ ከተለቀሰላቸው በኋላ ወደ አለፋ ጠቁሳ በመጓዝ አባታቸው ሀገር ከሆነው ቋራ ከሚገኘው ከታላቁ ገዳም ማህበረ ስላሴ ገዳም ለመጨረሰ ጊዜ በክብር አርፏል። ሌላ ማስተላልፈው መልእክት ስላለኝ
ይመስላለ። መልካም፣ በሱ እናጠቃል። እሺ።
ታላቁ መሪ አጼ ቴዎድሮስ ቤተሰቦች ለሀገር የሞቱ ንጉስ መሆናቸው እየታወቀ ጊዜ በፈጠራቸው ሰዎች አዳሪ ናችሁ በመባል ንብረታቸው ተወርሶ ቤተሰቦቻቸው በየቦታው ተበታትነው ይገኛሉ። አሁን የኢትዮጵያ መንግስት የማሳስበው ነገር ቢኖር ውለታቸውና ለሀገር ያበረከቱትን አስተዋጽኦ በመመልከት ለሌሎች የመንግስት ቤተሰቦች እንደተደረገ ሁሉ የተወሰደባቸው ንብረት እንዲመለስላቸው በዚህ አጋጣሚ ላሳስብ እወዳለሁ። በተጨማሪም ለአጼ ቴዎድሮስ ልጆች፣ ቤተሰቦች፣ ደጋፊዎች፣ ለመላ የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን እላለሁ። ለቪኦኤ አዘጋጆች ለተደረገልኝ ቃለ መጠይቅ አመሰግናለሁ።
የሰገደላት ውበቱን ያችን የቃለ መሳይ ሞቶ ከተማት ቴዎድሮስ ቆሞ ስቃይ ዋላለ
ቴዎድሮስን ቴዲ አፍሮን አመሰግናለሁ። ንጉሴ አክሊሉን እንደገና ከህዝብ መካከል ከሙሽሮቹ መካከል ልጠራ ነው ለዛሬ ዝግጅቱ።
ከአዲስ አበባ ውስጥ የምኒልክ ትምህርት ቤት ዳይሬክተር መሆን በጣም ደግ የሚያስጠና ነው።
ባለፈው ፕሮግራም ዶክተር አግደው ረዴ እንዲህ ሲሉ ነበረ ውይይታችንን ያቋረጥ ነው፣ ዛሬ እንቀጥላለን። ዘመናዊ ትምህርት በኢትዮጵያ ዝክረት ማለም ይሄ ነው። ከዶክተር አግደው ጋር ቀደም ብለን ባደረግናቸው ውይይቶች የህይወት ታሪካቸውን ባጭሩ አጫውተውናል። ዛሬ ደግሞ ወደ ኋላ መለስ ብለው ቀደምት የውጭ ሀገር ትምህርት ቤቶች ዳይሬክተሮችን ጭምር እያስታወሱ ቁም ነገሩን በቀልድ እያዋዙ ያጫውቱናል።
እና ምንልክ ትምህርት ቤት ብዙ ዳይሬክተሮችም አሉ ነበሩ። የመሪያ አና ሳሊብ የሚባል ግብጻይ ነው ባጼ ምንልክ ጊዜ የተመደበው። ያን ጊዜ አቡነ ማቴዎስ ይባላሉ ጳጳሱ ግብጻዊ ናቸው። ዳግማዊ ምንልክ ንጉሰ ነገስትና አቡነ ማቴዎስ መካከል መግባባት አለ። እና ሐኪም ወርቅነህ የሚባሉ የመጀመሪያ የተባይ መኮንን ሲመረቅ ዳይሬክተር ነበሩ። ምንልክ ማማካሪ ነበሩ ሐኪም ወርቅነህ። እሳቸው ከህንድ መጥተው ግብጽም ቤሩትም እንግሊዝም ሀገር የኖሩ ናቸው በልጅነታቸው። እና ሐኪም ወርቅነህ የሚፈልጉት እንግሊዞች እንዲመጡ ነው። ጠብ ነበረ። ሁለቱ አይዋደዱ፣ ሐኪም ወርቅነህ እና አቡነ ማቴዎስ አይዋደዱም። በማይዋደዱበት በእምነት ይሁን አንደኛው ሃይማኖት አጥባቂ ይሁን አንደኛው ደግሞ ይላል ይሁን አይታወቅም። እና አቡነ ማቴዎስ ለአጼ ምኒልክ እንትን ብለው እንግሊዞች አራት እንግሊዞች ይመጣሉ የቀረው ግን ህንድ ነው የሚሆነው አሉ። ማቴዎስ ግን ንጉሱ ከመኳንንቱ ጋር ግራና ቀኝ አዩና ሃይማኖቱን መነካካት አደገኛ መሆኑን አዩ። ኋላ አቡነ ማቴዎስ እንዳሸነፉ ተቆጠረ። ከግብጽና ከህንድ ብቻ ከህንድ በቀደም ኃይለ ሥላሴ ጊዜ ነው። በአጼ ምኒልክ ጊዜ ለብራማሴ የሚባል ግብጻዊ መጣ። ራፋት የሚባል ግብጻዊ መጣ። ረልድ የስዊድን ደግሞ ለመጣ እና በርንስ የሚባል ካፕቴን ስሚዝ የሚባሉ እና ሚስተር ዛኪ ደግሞ የግብጽ ሚስተር ፊሊፕስ ደግሞ አሜሪካዊ መጣ። ዶክተር ማቲው የሚባል ኢንዲያን እንደገና መጣ። ወደ 6-7 ዳይሬክተሮች አሉ የውጭ ዳይሬክተሮች። እነሱ ሁሉ እየተመረጡ ነበር የሚመጡት።
አስተማሪውም እንግዲህ ከነዚህ ከዳይሬክተሮች ጋራ በቋንቋ የሚግባባ ነበር ጎበዝ ነበር። እንዴት ነው
አስተማሪዎች እንግዲህ ያን ጊዜ 96 ናቸው። እናም ይገርም ይችላል አንዳንዱ የሚያስቅ ነው።
ዶክተር አግደው ረዴ ስለ ቀድሞ የትምህርት ቤት ርዕሰ መምህራን ዳይሬክተሮች እንዲህ እያሉ በሰፊው ካጫወቱን በኋላ ተማሪውን በተመለከተ ደግሞ
ምንም ይሁን ምን አገሬ እኔ ነው እንዲህ ነው፣ ወንዙም እኔ ነው፣ ተራራውም እኔ ነው፣ አየሩም እኔ ነው፣ ድንበሩም እኔ ነው እንዲል ያስፈልጋል። በጠይምነቱ ኮርቶ እንዲናገር፣ በንጉሰ ነገስቱ እንዲያከብር፣ ሃይማኖቱን እንዲያከብር፣ ባህሉን እንዲያከብር፣ ቋንቋውን እንዲያከብር ያስፈልጋል። አንድ ወጣት 10 ጊዜ ቢማርም ባይማርም ይሄ ነበር። በሶስተኛ ያኛው የመጀመሪያው አጼ ምኒልክ ጊዜ ነበረ ነው ቋንቋ እና ሀሳብን ከዘመናዊ ስልጣኔ ጋር የማስተዋወቅ ጉዳይና ትምህርት ፍቱን መድኃኒት መሆኑን በአጼ ምኒልክ ጊዜ ነው እንዲታወቅ የተደረገው። ይሄ ትልቅ ምዕራፍ ነው። ምክንያቱም ብዙ አስተሳሰብ አለበት ሀገር ትምህርት ያዋጣናል ብለው ጃንሆይ ምኒልክ ይህን ሲከፍቱ ተቃውሞ ነበረባቸው። በሁለተኛው እንደተባለው ራስ መኮንን ማነው ተፈሪ መኮንን ተፈሪ መኮንን ደግሞ የተፈሪ መኮንንም ደግሞ የስልጣኔ ሀሳብ የተማሩት ከአጼ ምኒልክ ነው። ምክንያቱም ራስ መኮንን የሚባሉ አባታቸው አብዛኛውን ወደ ጣሊያን ሀገር፣ ፈረንሳይ ሀገር፣ ጀርመን ሀገር፣ እንግሊዝ ሀገር ሄዱ ነበር እየተላኩ። ራስ መኮንን ራሳቸው አንጎላቸው ክፍት ነው። ስለዚህ ልጃቸው ይቀርጹት ነበር። በትምህርት በእውቀት አስተሳሰብ ፍርድ አሰጣት ማለት ከሰው ጋር ሲኖር አንድ ልጅ የሰው ሁኔታ እንዲያጠና ማስተማሩ መቅፎ አይደለም። እና ያ ከዚያ በኋላ ጣሊያን መጣብን ትዝ ይልህ እንደሆነ ጣሊያን ሲመጣ ምኒልክም ደግሞ የኤርፎርስ ካምፕ ነበር የሆነው። እንደገና የእስር ቤት ነበር የሆነው።
አመሰግናለሁ ዶክተር አግደው ረዴ። ጣሊያን መጣ፣ ከዛ በኋላስ? ከዛ በፊትስ የነበረው ምን አይነት ነበር የትምህርቱ ሁኔታ? ይህን በተመለከተ ወደ ኋላም ወደ ፊትም እየሄድን እንግዲህ በሰፊው እንጨዋወታለን። ለዛሬ በዚሁ ይብቃኝ።
ማሪቱ ለገሰ በቅርቡ ያወጣችው ሲዲ ላይ ይሄን እንጋብዝኳችሁ።
ይገማሸራል ይንጎማላል ማለት ሆን ማሪቱ ወደ ስቱዲዮ መጣ እንድታጫውተን ልንጋብዛት ስንሞክር ፈልገን አላገኘናትም በየስቴቱ እየተቀባበሏት ለኛ ወረፋ አልደረሰም እንደደረሰን እናቀርባታለን ለአሁን እናመሰግናለን የሰንደቅ ዓላማ ነገር የባንዲራ ነገር ሲያወዛግብ ሰንብቷል ኢትዮጵያ ውስጥ ሁለት ምሁራን አዋይተናል ከኒውዮርክ ፕሮፌሰር ጌታቸው ኃይሌ የቋንቋና ስነ ጽሑፍ ሊቅ የጥንታዊ መጽሐፍ ተመራማሪና አጥኚ የባህሬን ድርሰት አጥንተው የተረጎሙ ናቸው ከብዙ በጥቂቱ ስናስተዋውቃቸው ሌላው እንግዳ ፕሮፌሰር ኃይሌ ላሬቦ ናቸው ከአትላንታ ጆርጂያ በሞርሃውስ ኮሌጅ የታሪክ መምህር ናቸው ፕሮፌሰር ኃይሌ አመሰግናችኋለሁ ሁለታችሁንም ለውይይት ፈቃደኛ በመሆናችሁ ዶክተር ጌታቸው ከአባባሉ ብንጀምር ባንዲራ ነው ሰንደቅ ዓላማ
ከቅርብ ጊዜ ድረስ ሰንደቅ ዓላማ ነበር የሚባለው ሁለቱንም ጭምር ነው ሰንደቁንም የሚተከልበትንና ዓላማውን ሰንደቁ መቆሚያው ነው ዓላማው እዚያ ላይ ያለው ምልክቱ ነው አሁን ዛሬ ባንዲራ የሚባለው ሰንደቅ ዓላማ የሁለት ቃል የተያያዘ ነው
ባንዲራ ሲባል ትርጉሙን ይለውጣዋል እንዴ ፕሮፌሰር ኃይሌ
ባንዲራ ከጣሊያንኛ የመጣ ነው ባንዲራ ከዛ ነው የወሰድነው ጣሊያን በአገራችንም በያዙ ጊዜ አናስተውልም እንጂ ብዙ ነገር ትተውልናል ጣሊያኖች የተውልን ቅርስ ነው እንደማለቴ ነው
አሃ ገባኛው ባንዲራም ከነሱ የመጣውና ሌላም የወረስነው አለ ሊሉኝ ነው ጥሩ እንደው ባንዲራ ሰንደቅ ዓላማ በነልይነት የለውም አንዳንድ ሰዎች ባንዲራ ስንል ሰንደቅ ዓላማ ነው የሚባለው ስለሚሉ እናለባት አጠራሩ ስተት ይኖረው ይሆን ወይ ብዬ ነው ቀደም ሲል ፕሮፌሰር ጌታቸው መነሻ ጥያቄ ሆነ ያደረኩት በዛውን ቀጥልስ ፕሮፌሰር ጌታቸው ስለ ሰንደቅ ዓላማ አንድ ሀገር ከዚያም ደሞ አልፎ ቡድን ወይም ድርጅት ሰንደቅ ዓላማ የሚያወጣበት ህግ አለ ምንድነው የሰንደቅ ዓላማ አወጣጥ አጀማመር ህግ ደንቡ
የሰንደቅ ዓላማ አመጣጥ ከሀገር ከመገንባት ጋር የተያያዘ ነው አንድ ሀገር ይኖራል አንድ መንግስት ይኖራል አንድ መገናኛ ቋንቋ ይኖራል አንድ ምልክት ይኖራል እና እነዚህ ሁሉ አብረው የሚመጡ ናቸው እና እነዚህ ሁሉ የትኛው ነው በህዝብ የሚደረገው ያው መሪዎቹ የሚያመጡት ነው አገርም ስትፈጠር አንድ ቤተሰብ ይጀምራታል ሰፊያ ገብቶናለች መንግስትም ሲቋቋም አንድ ቤተሰብ ያቋቁመዋል ያ ሰፊ መንግስት ይሆናል ለሁላችንም ያቅፋል ለዚያ እንግዲህ ምልክት ያንድነት ያንድ ሀገር ምልክቶች ናቸው እነዚህ ሁሉ
ፕሮፌሰር ኃይሌ ምናልባት ይሄን ጥያቄ እንደው ህግ አለው ወይ አጀማመሩ አመጣጡ ባንዲራ እንዴት ነው ሰንደቅ ዓላማ ወይንም
በኢትዮጵያ ብዙ ነገር ስናይ ሁሉ ነገር በባህል ነው የሚሄደው ከአፈ ታሪክ ላይ ነው ተመሰረተ ከጊዜ ወደ ጊዜ በሀገር ውስጥ ሰንደቅ ዓላማ እንዳለ በሰፊው ህዝቡ እንደሚጠቀም ለምሳሌ በሰርግ ጊዜ በጦርነት ጊዜ በህዝብ በዓል ጊዜ እንደሚጠቀሙ ይናገራል አሁንም ቢሆን በኢትዮጵያ ውስጥ ሰንደቅ ዓላማ ሲለበስና አለ በሰርግ ሲጠቀሙና አለ በጦርነት ጊዜ ሲጠቀሙና አለ እንግዲህ ረጅም ታሪክ አለው ማለት ነው ግን በህግ መሰረት ማለት ለመጀመሪያ ጊዜ የኢትዮጵያ ሰንደቅ ዓላማ ይሁን ብለው የሰጡን አፄ ምኒልክ ናቸው አፄ ምኒልክም ይህን ያደረጉት ከአድዋ ጦርነት በኋላ ነው ምክንያቱ ደግሞ የቀኝ አባይን የኢትዮጵያ ድንበር ለመወሰን ይሄዱ የነበሩት አሳሾች ፈረንሳዮችና ኢትዮጵያውያን አይ ለማስተዋወቅ ሰንደቅ ዓላማ ያስፈልገናል ስለዋቸው እሳቸው ያንን ቀለም ማለት ለመጀመሪያ ጊዜ ጻፊው እንደሚነግረን ከሆነ ለመጀመሪያ ጊዜ የኢትዮጵያ ቀለማትን በአንድ ጋር ሰፍተው ይሄ ሁላችሁ ሰንደቅ ዓላማ ብሎ ሰጣቸው ይላል። እንግዲህ ያ እሳቸው ያሰፉት ሰንደቅ ዓላማ ታሪኩ ረጅም ነው።
እሺ አይደለም ለሰፊ ነው። እኛ አጠቃቀሙ በኢትዮጵያ እንዴት እንደጀመረ ለመግለጽ ያህል ነው። ግን ሁለታችሁም ምናልባት ሰንደቅ ዓላማ የአንድ ሀገር ምልክት በመሆኑ ከተስማማችሁ እንደው ነገሩን ውይይታችንን ወደ ተጨባጭ ለማምጣት ወደ ኢትዮጵያ ሁኔታ ለማምጣት ዛሬ እንደምታቆት በሰንደቅ ዓላማ ምክንያት ግጭት እንደተካሄደ ኢትዮጵያ እንደነበረ እናውቃለን። የሀገር ምልክት ሆኖ ያለን ሰንደቅ ዓላማ አንዱ ተነስተው መንግስትን የማይፈልግ እኔ መንግስትን እቃወማለሁ እንደውም ይሄ መንግስት ይፋ ያደረገው ሰንደቅ ዓላማ እኔን አይወክልም እኔም ራሴ ኢትዮጵያ አይደለሁም የሚል ተቃዋሚ ኃይል ይኖራል። በዚህ ጊዜ የራሱን ሰንደቅ ዓላማ ለማውጣት ይችላል ወይ? እንዲህ አይነቱ አካሄድ ያስገዳል ወይ?
አንድ ነገር ልጨምርና ወደዚህ ልምጣ። አረንጓዴ፣ ቢጫ፣ ቀይ መጀመሪያ ሶስቱ ቀለማት በሶስት ጨርቅ ላይ ነበር የሚንጠለጠሉት።
ለብቻ
ለየብቻቸው ነበር የሚንጠለጠሉት። በኋላ ነው አሁን ባጽ ምኒልክ ጊዜ ነው የተሰፉት። መሐላቸውም ላይ ደግሞ ምኒልክ የሚል የሚል ምልክት ነበረበት። ወደ ጠየቀው ጥያቄ ልመለስና ኢትዮጵያዊነቴን አልቀበልም የሚል ሰው ይኖራል። ምክንያቱም ኢትዮጵያ ስትቋቋም እኔ አልነበርኩም አባቶች አልነበሩም የሚል አለ። ብሔራዊ የሆነው ምልክት ሁሉ እኔ አልቀበልም እኔ የምፈልገው መሆን አለበት የሚል አለ። ሁለተኛ ደግሞ እዚህ አሜሪካን ሀገር የኮንፌዴሬት የሚባል ባንዲራ አለ እና ብዙዎች በተለየ ጥቁሮች አይወዱትም እና እኛን የሚጨቁን ምልክታችን ነው እና ይወገድልን የሚሉ አሉ። እና ያስ በሚሆንበት ጊዜ ባንዲራውን ይዘው ይሄንን ባንዲራ ይዘው ነው የመጡት የሚል አንድነት ሆነንበታል ብሎ ከማየት ይሄ ባንዲራ ኢትዮጵያን አንድነት ምልክት የሆነበት ነው በማለት ፈንታ ኢትዮጵያ በግድ ኢትዮጵያውያን ይሆንበት ነው ሲሉ ኢትዮጵያዊነታቸውን መካዳቸው ነው እንጂ ባንዲራውን መካዳቸው አይደለም። እሱ ምልክት ነው እና ይሄን እንግዲህ እንዴት አድርገን እንየው በሚባልበት ጊዜ ይሄ እንግዲህ የመንግስት ውሳኔ ነው። አንድ ሀገር አንድ ባንዲራ እንደሚኖረው የታወቀ ነው። አሁን ያለው ባንዲራ ይሄው አሁን ኢህአዴጎች ባለ ኮከብ ያደረጉት ነው ህጋዊው። አሁን ሌሎቹ ሁሉ ህገወጥ ናቸው። በኢትዮጵያ መንግስት አስተያየት ህገወጥ ነው እና የአሁኑ መንግስት ይሄንን በባንዲራ ምንጣላበት ምክንያት ምንም አይደለም፣ ሁሉም የፈለገውን ያውለብልብ። ግን የኢትዮጵያ ባንዲራ ይሄ ነው። እኛ መንግስትን በምንወክልበት ጊዜ የመንግስቱን ባንዲራ ይዘን እንገኛለን። ሌላው ህዝብ ግን የፈለገውን ባንዲራ ቢያውለበልብ ወይንም ደግሞ ቢያቃጥል ይሄ ዴሞክራቲክ ስሜት ነውና በዚህ ምክንያት አንድ ሀገር ወይንም አንድ ህዝብ ሊጨቆን አይገባውም፣ ሊቀጣ አይገባውም። አሁን እንግዲህ ዋናው ነገር ምን አይነት ያለ ባንዲራ እንኖራለን? አንድ መንግስት ያለ ባንዲራ ሊኖር አይችልም። ለመንግስት ማሳመኛው እንግዲህ ህገ መንግስቱን አክብሩ ነው የሚለው። ከዚህ የበለጠ ምንም ሊያደርግም አይችልም።
ስም ህገ መንግስቱ ጋርም ስንሄድ ሌላ ችግር ይነሳል።
አዎ አሁን ያለው ከዚህ ሁሉ ጭቅጭቅ አርማውን እናስቀርና ሁላችንም አንድ የሚያደርገውን ልሙጡን እንያዝ ነው። እንግዲህ ልሙጡን መያዝ እንዴት አድርጎ ወደኋላ እንደሚወስድ አይታየኝም። ባለ ኮከቡን የተጠላው የኢህአዴግ ስለሆነ ነው እንጂ ሶስቱ ቀለሞች አሉ፣ ተቀባይነት አላቸው በአብዛኛው።
ዶክተር ጌታቸው እንዳሉት ኢትዮጵያ አሁን የተፈጠረች ሀገር አልነበረችም፣ አይደለችም። አጼ ምኒልክም ሆነ አጼ ዮሐንስ በደብዳቤያቸው እንደሚገልጹት የጥንቱን የኢትዮጵያን ዳር ድንበር እግዚአብሔር ከፈቀደልኝና ጊዜ ከሰጠን ለማቋቋም እንሞክራለን ብለው በአጭሩ ነው ያቆሙት። በዚህ ምክንያት እነዚህ እኛ ኢትዮጵያውያን አይደለንም፣ አጼ ምኒልክ ነው በግድ ኢትዮጵያውያን አደር ያደረጉን የሚሉት አንደኛ የተዛባ የታሪክ አስተያየት ያላቸው መሰለኝ። ምክንያቱም የኢትዮጵያን ታሪክ ከአጼ ከምኒልክ ጀምረው ነው የሚያዩት። የኢትዮጵያ ታሪክ ከዛ በላይም ነው። ህዝቡም ሲጋባ ካንድ ቦታ ወደ ሌላ ቦታ ሲፈልስና ሲዘዋወር በቋንቋም ሆነ በባህልም ሆነ በሃይማኖትም ሆነ ሲተሳሰር ነው የኖረው። በዚህ ምክንያት ታሪክን በታሪክነቱ ሰፋ አድርገን ማየት አለብን። ዝም ብለን የራሳችንን የፈጠራ ታሪክ መሰረት አድርገን በዛው ላይ መሟገትና መጣላት ያለብን አይመስለኝም። ቅንነት ያስፈልጋል። እነዚህ እንግዲህ የየራሳችን ሰንደቅ ዓላማ የሚሉት ቡድኖች የሚተርኩት ታሪክ በጣም ቅርብ ጊዜ ነው። የኢትዮጵያን ታሪክ ሙሉ በሙሉ አያንጸባርቅም። የብሔራዊ ሰንደቅ ዓላማ አለ። ይህ እያንዳንዱ ድርጅት ደግሞ የየራሱ መግለጫ፣ የሀሳቡ የዓላማው ድርጅቱ መግለጫ አለ። የቆመበትን ዓላማ የሚገልጥ አለ። ግን የሀገርን ሊተካ አይችልም። የሀገር ደግሞ መታየት የሚገባ ከታሪካዊነቱ አንጻር ነው እንጂ ከግል ስሜት ወይ ከቡድን ስሜት ተነስቶ መሆን ያለበት አይመስለኝም። ሰንደቅ ዓላማ የሚወሰነው በአንድ ቡድን አይደለም። በሀገሩ በሚኖሩትን ትስስሮች፣ ታሪክ፣ እምነት እና ማንነት ማንጸባረቅ ያለበት መሰለኝ። ሳለማወቅ እና ካለመረዳት የተነሳ ይመስለኛል።
በዛ ሀገር ህግ አልገዛም፣ እንዲያውም የዛ ሀገር ሰው አይደለሁም፣ ዜጋ አይደለሁም፣ ለምሳሌ ኢትዮጵያ አይደለሁም የሚል ኃይል የራሱን ሰንደቅ ዓላማ ይዞ ይታገላል። ይሄ ልክ አይደለም ብላችሁኛል። ግን በዛው ላይ ልሂድና ምናልባት አንዳንዱ ደግሞ እንግዲህ አንተ ኢትዮጵያዊ ካልሆንክማ ስለ ኢትዮጵያ ጉዳይ መሟገት የለብህም፣ ሰንደቅ ዓላማውንም አትቀበልም፣ ስለዚህ በኢትዮጵያ በሀገር ውስጥ ጣልቃ አትግባም የሚል ጥያቄ ቢመጣ ሲያስኬዳል። በዛው ሂዱ ፕሮፌሰር ኃይሌና ወደ ዶክተር ጌታቸው ይሄዳል። ወደ ፕሮፌሰር ጌታቸው፣
ይሄ ኃይል በህዝብ ተመርጦ ነው ወይ? እንግዲህ ሀገር ስባል ሳለ ኢትዮጵያ የተቋቋማችሁ በእነዚህ ኃይሎች ወይ በእነዚህ ቡድኖች ስምምነት አይደለም። ተቋቁማ የቆየች ሀገር ናት። እነዚህ አሁን መጥተው የለም እኔ አልቀበልም ብሉ የቀረው የኢትዮጵያ ክፍል መስማማት አለበት። ምክንያቱም ያ ሀገር የኢትዮጵያም አካል ነው፣ የሀገሩም አካል ነው። በዚህ ምክንያት እነዚህ ትንሽ ቡድኖች በሚሉት ተመርቶ ከብዙ ዘመናት ታሪኩ አባል የባለቤትነቱ አባል የሆነውን አካባቢ ዝም ብሎ መልቀቅ የሚችልበት አይመስለኝም። የህዝብ ተወካይነት አለው ወይ ነው። በስልጣንም ያሉት ሰዎች ይህንን ተረድተው
ወደ መፍትሄ ስንመጣ የመፍትሄ ሀሳብ ነው። በኢትዮጵያ ተጨባጭ ሁኔታ አሁን አወዛጋቢ በሆነው ጉዳይ መፍትሄ ምንድን ነው የሚል ጥያቄ ይኖረኛል። ለማጠቃለያ ቀደም ሲል ባነሳው ጥያቄ ላይ ፕሮፌሰር ጌታቸው የበኩሎን እንዲሉና ወደ መፍትሄ ሰጥተውልኝ በዛ እንዘጋለን።
አንድ የኢትዮጵያ ክፍል፣ አንድ ህዝብ ኢትዮጵያ አይደለሁም ራሴን ችዬ እሄዳለሁ ካለ ጦርነት ማወጅ አለበት። የነጻነት ግንባር ብሎ ፈጥሮ ጦርነት ማወጅ አለበት። ይሄ ደግሞ ሆኗል። ከአሁን በፊት ኤርትራ ይኸው የኢትዮጵያ ታሪካዊ እምብርት የነበረች ሀገር መጀመሪያውኑ ኢትዮጵያ ዛሬ ትንሽ የሆነችው ልክ በአሁኑ ጥያቄ ምክንያት ነው። አሁን በተነሳው ጥያቄ ብዙዎች የወጡት ከኢትዮጵያ ምድር የተለዩትና አሁን ይችን ያለችውን ኢትዮጵያ ብቻ ይዘን የቀረ ነው በዚያው ጥያቄ የተነሳ ነው። እኛ አይደለንም የሚሉ ኃይሎች ተነስተው ስላሸነፉ ነው። እንግዲህ ይሄ ጥያቄ የመንግስቱ የሚመልሰው ነው። አንድ መንግስት ወይንም አንድ አስተዳዳሪ አስተዳድራለሁ ኢትዮጵያን ብሎ የተቀመጠ መንግስት የኢትዮጵያን ዳር ድንበር፣ የኢትዮጵያን ጥቅም፣ የኢትዮጵያውያንን ጤንነት፣ ሰላምና እርምጃ የሚያካሂድ የሚያሳይ የሚያበለጽገን መሆን አለበት እና ዳር ድንበሯ የሀገሪቷ ሉዓላዊነት የሚጠበቀው በመንግስቱ ነው። አለዚያ ይሄንን አደርጋለሁ ማድረግ የሚያቅተው ቁጭ ብሎ የሚያከፋፍል መንግስት ሊኖር አይገባም እና ይሄ ኃላፊነት የመንግስቱ ነው። እንደዚህ ያለ የሚናገሩትን በማግባባት አንግባባምም ካሉ የሰው ሀገር አከፋፈልም ብሎ የሚያስፈልገውን እርምጃ መውሰድ የመንግስቱ ግዴታ ነው።
ሁለታችንም ከልብ አመሰግናለሁ። ውይይታችን በሌላ ጊዜ በዚሁ ጉዳይ ላይ ይቀጥላል። I'm gonna make it.
የዛሬውን አበቃን። ሁላችሁም አብራችሁን ስለነበራችሁ እናመሰግናለን። በሙዚቃ ምርጫ በኩል ታዲያ ጥቂት አድሎ ልሰራ ነው ለባልደረባችን ለንጉስ ያክሊሉ። ሰርግ ላይ አይደል? ያውም የመጀመሪያ ልጅ ነው ምንልሽ ንጉስ ያክሊሉን እየዳረ ነው። እና ነና ንጉሱ በዚህ ሙዚቃ አጅበን እንስተናገዳለን። የ15 ቀን ሰዎች ብለን ሰላም
ክብራትና ክብራን። አሁን የማጠቃለያ ዜና አሰማችኋለሁ። ኢትዮጵያ በአሁን ወቅት ወሳኝ የሆነ የለውጥ ሂደት መጀመሯንና በርካታ የበጎ ፈቃድ ሰዎችን እንደምትፈልግ ታዋቂው ምሁርና የሰብአዊ መብቶች ተሟጋች ፕሮፌሰር መስፍን ወልደ ማርያም አሳስበዋል። እያንዳንዱ ሀገር ወዳድ ዜጋም ለተጀመረው ለውጥ ድጋፍ እንዲያደርግ ጠይቀዋል። ፕሮፌሰሩ ይህንን መልእክት ያስተላለፉት ለመብቶች ተሟጋቹና በግብረሰናይ ለሚታወቀው አሜሪካ ውስጥ ለቆየው ለአቶ ኦባንግ ሜቶ አቀባበል በተዘጋጀ ስነ ስርዓት ላይ ሲሆን ኢትዮጵያውያን ተያይዘው ወደ ገደል ከመውደቅና ወደ ተራራ ከመውጣት መምረጥ ያለባቸው ጊዜ እንደሆነ ተቆመዋል። ኢትዮጵያውያን እንደ አቶ ለማ መገርሳና ዶክተር አብይ አህመድን ያሉ መሪዎችንም እንዲደግፉ መክረዋል። በጀልባ መገልበጥ 224 ሰዎችን ያጣችው ታንዛኒያ ዛሬ ብሔራዊ ሐዘን ላይ ትገኛለች። ኤምቪ ኔሬሬ የሚል መጠሪያ ያላት ጀልባ ሙሉ የማሳፈር አቅሟ 100 ሰው ሆኖ ሳለ 300 ሰው አሳፍራ የነበረ ሲሆን ለገበያ ይጓዙ የነበሩት ሳፋሪዎችን ይዛ ወደምትጠጋበት የኡካራ ደሴት ቡዊሲያ ቀበሌ ባህር ዳርቻ ልትደርስ 50 ሜትር ያህል ሲቀራት ነበር ሰሞኑን የተገለበጠችው። የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ከነገ በስቲያ ማክሰኞ ኒውዮርክ ላይ ይከፈታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የፊታችን አርብ ከሰዓት በኋላ በኒውዮርክ አቆጣጠር፣ በኢትዮጵያ ደግሞ አርብ ለቅዳሜ አጥቢያ ሌሊት ላይ ንግግር እንደሚያደርጉ ተገልጿል። በመርሃ ግብሩ 25 ሰው ለተገደለበትና ወደ 70 የሚሆን ሰው ለቆሰለበት ደቡብ ምዕራብ ኢራን ውስጥ ይካሄድ በነበረ ወታደራዊ ሰልፍ ላይ ለተከፈተ ተኩስ ተጠያቂዎቹ ዩናይትድ ስቴትስና የፋርስ ባህረ ሰላጤ አረብ ሸሪኮቿ ናቸው ስትል ቴህራን ዛሬ ክስ አሰምታለች። ፕሬዚደንት ሐሰን ሩሃኒ ይህንን የተናገሩት ለመንግስታቱ ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ለመብረር ከመነሳታቸው በፊት ነበረ። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጥቃቱን አውግዘው ችግሩን ራሳቸው ጋር ጋር እንዲፈትሹ ለኢራን መሪዎች ምክር አስተላልፈዋል። ዩናይትድ ስቴትስ ከቻይና ጋር በምትገባበት ማንኛውም የንግድ ጦርነት ባሸናፊነት ትወጣለች ሲሉ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ዛሬ አመልክተዋል። ዜናውን ያሰማችሁ ሰሎሞን አባተ ነኝ። ጀስቲን ትዋይ ቴክኒሻኑ ነበር። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ዘወትር ምሽት ከሶስት እስካሁን አራት ሰዓት የሚያሰማውን ፕሮግራም አበቃ። ነገ ሰኞ በመደበኛ ፕሮግራም እንገናኛለን። ለዛሬ የራዲዮ መጽሔት አዘጋጅና አቅራቢ አዲሱ አበበ፣ ፕሮዲውሰር የንጉሱ ታምሬ፣ ደህና ደሩ እንላለን።